ሰላም ተነስተልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ የዕለተ ማክሰኞ ጥር 16 2015 ዓ.ም መሰናዶው ጀምሯል። ከአሁን ሰዓት ጀምሮ ከኛ ጋር ካመሻችሁ ከመሰማችሁ ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዛሬ ምሽት አብይ ጉዳያችን የሚሆነው በሰው ሰራሽ ልህቀት ወይም ደግሞ አርቲፊሻል ኢንተለጀንስ ዙሪያ የምናደርገው ውይይት ነው። ሁለት እንግዶች በስልክ መስመራችን ላይ ይዘናል። ወደ በኋላ ላይ እንደምናስተዋውቃችሁ ይሆናል። በሌላ በኩል ደግሞ እንዲሁ ራስን በማጥፋት ዙሪያ ዘጋቢያችን ያጠናቀረችውን ዘገባ ወደ እናንተ የምናደርስ ይሆናል። ሌሎች ጥንቅሮችም አሉን። አብራችሁን ታምሹ ዘንድ የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነው። አብራችሁ ነው ባለፉት ሁለት አስርት ዓመታት ቴክኖሎጂ እየላቀ እየጨመረ እየጎለበተ በመምጣት የሰውን ህይወት ማዘመን ይዟል። ከዚህ ሂደት ውስጥ መካከል ደግሞ አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀት የተሰኘው አንዱ ነው። ሰው ሰራሽ ልህቀት ማለት በማሽን ወይም ደግሞ በኮምፒውተር ሲስተሞችን በመጠቀም የሰውን የማሰብ ሂደት ልቆ መገኘት እንዲሁም ደግሞ ለሰው ልጅ ልቆ በማሰብ ውጤት እንዲመጣ ማድረግን ይመለከታል። ኤአይ ታዲያ የተለያዩ አፕሊኬሽኖች አሉት። በአሁን ዙሪያ በዓለም ላይ እጅግ ብዙ ወጣቶች እና በዚህ ዙሪያ የተሰማሩ በቴክኖሎጂ ዘርፍ የተሰማሩ ሰዎች እየሞከሩትና እየሰሩት ይገኛሉ። ይሄ ሁኔታ የሚያስደስትና ብዙ ለውጦችን የሚያመጣ ለአካባቢ አየር ንብረትን፣ ግብርናን፣ የተለያዩ ጉዳዮች ላይ መልካም ውጤት የሚያመጣ ቢሆንም ደግሞ ስጋትንም የሚፈጥር ነው። ምክንያቱም ደግሞ ከደህንነት ጋር በተያያዘ የሚነሱ ጉዳዮች አሉ። በዚህ ጉዳይ ላይ እንዲሁም ደግሞ ለወጣቶች አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀት ምን ይዞ መጥቷል የሚለውን በተመለከተ ለመወያየት ሁለት እንግዶች በስልክ መስመራችን ላይ ይገኛሉ። ሁለቱም እንግዶቻችን ከዚህ ቀደም በአሜሪካ ድምጽ የጋቢና ቪኦኤ መሰናዶ ላይ እንግዳ አድርገናቸው የሚሰሩትን ስራ አስተዋውቀናችሁ ነበር። የመጀመሪያው እንግዳችን አያና ከበደ ይባላል። ዲጂታል አርቲስት ነው። ከዚህ ቀደም አዩ በተሰኘው ገጹ አማካኝነት ለሚሰራቸው ስራዎች አስተዋውቀናችሁ ነበር፣ እንግዳ አድርገነው ነበር። ጤና ይስጥልኝ አያና፣ እንደምን አመሸ? አመሰግናለሁ አያና እንግዳ የሆነ ስለተገኘ። ሁለተኛው እንግዳችን ደግሞ ናትናኤል ከበደ ይባላል። የኒው ኤራ የምርምርና የቴክኖሎጂ ልማት ተቋም አጋር መስራች ነው። ጤና ይስጥልኝ ናትናኤል፣ እንደምን አመሸ? ደህና ነን፣ እናመሰግናለን ናትናኤል ስለተገኘ። እሱም ልክ እንደዚሁ ከዚህ ቀደም በነርድ ስለሚሰሯቸው ስራዎች አስተዋውቀናችሁ ነበረ። እንግዲህ እንደ አጋጣሚ ሆኖ ሁለታችሁም የአባታችሁ ስም ይመሳሰላል። የጋሽ ከበደ ልጆች ናችሁ፣ ግን ወንድማማቾች አይደላችሁም። እሺ፣ ወደ ውይይታችን ነው የምሻገረው ሰዓት ለመሻማት ስል አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀት መግቢያ ላይ እንዳስተዋወቅኩት ትንሽ ለአድማጮቻችን ጠቆም ለማድረግ ሞክሬያለሁ። ግን መጀመሪያ ከናትናኤል ጀምርና ቴክኖሎጂ ውስጥ ስላለህ እንዴት ታየዋለህ? ቀለል ባለ አማርኛ እንደው ለአንድ ሰው አስረዳልኝ ብልህ እንዴት ታስረዳለህ? ናትናኤል? አዎ፣ ቀጥል።
አርቲፊሻል ኢንተለጀንስ ያው ቃሉ እንደሚለው ከትርጉሙ ቀጥታ ትርጉሙ በደንብ ይደፍታል። ሰው ሰራሽ ልህቀት ይገባል። ሰው በባህሪው ኢንተለጀንት ወይም ደግሞ ኢንተለጀንት የሚያደርጓቸው ባህሪዎች አሉ። አካባቢውን መገንዘብ፣ ከሌሎች አካባቢ ካሉ መሰል ፍጡሮች ጋር መግባባት፣ መገናኘት፣ እቃዎችን ከአንድ ቦታ ወደ አንድ ቦታ ራስ ይዞ ማስቀመጥ፣ እንደነዚህ አይነት የሰውን ባህሪዎች በማሽኖች ላይ በኮምፒውተሮች ላይ የሚፈጠር ሳይንስ እና አርቲፊሻል ኢንተለጀንስ እና በብዙ አፕሊኬሽኖች ወይም በብዙ የህይወታችን ክፍሎች ላይ እኛ ቀለል አድርገን እንደ ሰው በመፈጠራችን ምን ተከብራቸውን አክሽኖች ወይም ተከብራቸውን ገጾች ኮምፒውተሮች አንደርስታንድ አድርገው የእኛን ባህል ወስደው ኮምፒውተሮች ሰውኛ ባህል ሊኖራቸው የሚያስደርግ የሳይንስ ነው ጀነራሉ። እና በጣም በዓለም ላይ አሁን በጣም እየተጠና ያለ እና ዓለም ኖር የሚቀጥለው የቴክኖሎጂ ትራንስፎርሜሽን ይቀየራል ተብሎ በጣም የሚጨበቅ የሳይንስ ዘርፍ ነው። አርቲፊሻል ኢንተለጀንስ
አያና ወደ አንተ ልምጣ። አንተ እንግዲህ ዲጂታል አርቲስት ነህ እና እጅግ ብዙ ወጣቶች ኢትዮጵያ ውስጥም ከኢትዮጵያ ውጭም ይሄንን አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ ልህቀትን የተለያዩ ስራዎቻቸውን ለመስራት ሲጠቀሙበት እያየን ነው እና አንተ ካለህበት ዘርፍ ወይም ደግሞ ኢንዱስትሪ አኳያ ሰው ሰራሽ ልህቀትን እንዴት ታየዋለህ?
ከዛ አንጻር ሳየው አሁን በተለይ በዚህ ጊዜ ላይ ያሉት እንደ ሚድጀርኒ የሚባል አይነት አፕሊኬሽኖች አሉ። እነዚህ ኤአይ ተጠቅመው አዳዲስ የሆኑ ፒክቸሮችን፣ ስዕሎችን መስራት የሚችሉ ማለት ነው። እና ይህን ስራ ደግሞ የኛን የዲጂታል አርቲስት ስራዎችን ማንም ሰው መስራት ይችላል ማለት ነው። አሁን እስከ አንድ አምስት አመት ስድስት አመት ብዙ አመት ከዛም በፊትም ራሱ ለምሳሌ ክህሎትን ከቤሳች ያመጣት ነገር ነው እና ያን ሁሉ ክህሎት በአንድ ላይ ያሉ የብዙ ታዋቂ ሰዓሊያኖች ብዙ ስራዎች እንዳለ አስቀምጦ ዳታ ብዙዎች ከዛ በኋላ እሱ ስዕሎችን ተጠቅሞ ሌላም ስራዎችን ትንላል ማለት ነው ያወጣል ማለት ነው። እና እንደዛ ሲያደርግ ደግሞ ማንም ሰው እንደ ዲጂታል አርቲስት ሊሆን ይመጣል ማለት ነው። ስለዚህ ከሌላ ሰዎች ጋር ከሌላ ክሬተሮች የሚፈጥሩ ዲጂታል ዓለም ውስጥ ያሉ ሰዎችን እኩል ዲጂታል አርቲስት ሆኖ እኩል እንትን ፕሮዳክቶችን ማውጣት ይችላሉ ማለት ነው። ስለዚህ እኛ አሁን የሚለየን በሰው ከሌላ ሰዎች መሀል በምን አይነት ጽሁፎች፣ ምን አይነት ኢማጂኔሽን ይኖረናል እና እሱን ቃላቶች ተጠቅመን ደግሞ ምን አይነት ስዕላት ማውጣት እንችላለን፣ ምን አይነት ፕሮዳክቶችን ማውጣት እንችላለን የሚለው ነው። እና ያ አሁን ያለንበት ጊዜ አዲስ የሆነ የተለወጠ ነው የሚሆነው ከዚህ በፊት ከነበረ ከአንድ ከሶስት አመት በፊት እንደዚህ ነገር ታሰብ ነበር እና አሁን ደግሞ ተለምዶ ጊዜ አሁን እኩል ሌላ ሰው ኮንቴንት ክሬተር እና ሰዓሊ የሚሆች ሀሳብ ላይ
አመሰግናለሁ አያና። አንድ ከሰሞኑ ያየሁት በዚህ ዙሪያ የተሰራ ጥናታዊ ዘጋቢ ፊልም ምንድን ነው እሱ የሚለው የሰው ልጅ በዘመናት በዝግመተ ለውጥ ጭንቅላቱ ያደገበት ሂደት በጣም ዘገምተኛ ስለነበረ ከሱ ውጪ በሆነ አካል ወይም ደግሞ ከባዮሎጂካል ሰውነት ከሚባለው የስነ ህይወት አቋም ካለው ውጪ በሆነ ነገር የሚያስብለት ለሚፈልግ ነው ሰው ሰራሽ ልህቀትን የሰራው ወይም ደግሞ እያጎለበተ ያለው የሚል ነገር አይቼ ነበረ። ናትናኤል ወደ አንተ ልምጣና ይህ አሁን እንግዲህ አያና እንደጠቀሰው በአንድ መልኩ ሰዎችን ከስራ ውጭ የሚያደርግበት ስጋት ደቅኗል። በተለይም ደግሞ ይሄ ዲፕ ፌክ የሚባለው ሰዎችን አስመስሎ ማውራት፣ ባለስልጣናትን፣ የሀገር መሪዎችን አስመስሎ ማውራት ወይም ደግሞ በተለያየ አካባቢ ግጭትን ሊፈጥሩ የሚችሉ ነገሮችም ላይ ጥቅም ላይ እየዋለ ነው እና ከዛ አኳያ እስቲ ጥቅሙንም ግለን እና ስጋቱን አያይዘህ ንገረን ናትናኤል።
እኔ አንድ ይታለኝ የጀኔሬሽኑ የሚመጡ አዳዲስ ቴክኖሎጂዎች በሚያመጡት የስራ ለውጥ ምክንያት ስራ የሚያጡ ሰዎች በየጊዜው ይኖራሉ። ለምሳሌ ድሮ ታይፕራይተር የሚባል ራሱን የቻለ ጆብ ዲስክሪፕሽን ነበረ፣ ስራ ነበረ። የቤት ለቤት ፐርሰናል ኮምፒውተር የሚባለው ሀሳብ በሚመጣበት ጊዜ ሙያ ላይ ያሉ ሰዎች ከስራ ይወጣሉ። በኢንጂነሪንግ ኮሚኒቲ ድራፍት ማን የሚባል ትልቅ ጆብ ፖስት ወጣ ነበረ። ድራፍት የሚያደርግ ስኬች የሚያደርግ ከጊዜ ጊዜ ደግሞ ሶፍትዌሮች በመጡ ጊዜ ደግሞ እነዛ ሰዎች ያንን ስራ ያጣሉ። እና ስራ የማሳጣት ነገር ሳይሆን ቴክኖሎጂ እንደማስበው የሚያደርገው ሰው ልጅ የተመቻቸ የስራ ኢንቫይሮመንት ወይም የስራ ሁኔታ መፍጠር ነው የሚያደርገው። የአርቲፊሻል ኢንቴሊጀንስ ላይ ሳይንስ የሚሰሩ ሰዎች አስተሳሰባቸው ወይም ጭንቃቸው ወይም የሚፈልጉት ወደ ላይ ማምጣት የሚፈልጉት ነገር ስራ ምንጠት ሳይሆን በሰው ልጅ የጭንቅላት ስራ እንዲሰራ ማድረግ። አርቲፊሻል ኢንቴሊጀንስን ተጠቅሞ ለምሳሌ ድሮ በጣም ለስራ የማይመቹ ቦታዎች ላይ ይሰሩ የነበሩ ሰዎችን ሮቦቶች እንደተኳቸው ብላ አሁንም በጣም ትራንስሌሽን አሁን ትርጉም መተርጉም በቋንቋዎች መካከል ያለ ልዩነትን አለመግባባትን መፍታት በሚለው ሳይድ የግድ አስተርጓ ቋሚ የሚባለው ነገር ሳይኖር ይህንን ትራንስሚሽን ማድረግ ስራ በእርግጥ ያሳጣል። የስራ ማጣትን ይፈጥራል። ግን የሚፈጥረውንም እድል አብረን ተያይዞ ማየታለን ብዬ ያስባለን እና የሚፈጥረውን ስራ ዛሊክ አንድ ሰው መስራት የሚችለውን አቅም እንደ ማሳደጊያ ተጨማሪቱን ጥሩ ኮምፒውተር የሌለው ሰው የቤቱን ሂሳብ ሲሰራ፣ ካልኩሌተር የሌለው ሰው የቤቱን ሂሳብ ሲሰራ የሚያጠፋውን ጊዜ አሁን ካልኩሌተር በመኖሩ እንዳቀለችና አሁንም ሰው ከማያውቀው ቋንቋ በሚሰራበት ጊዜ ከዛ ኢንፎርሜሽን ከመራቅ ይህንን አንደርስታንድ ማድረግ አቅምንም ይሄ ቴክኖሎጂ ሰጥቶታል እና እንደተባለው የሰው ልጅ አንድን ቴክኖሎጂ ሊጠቀምበት የሚችልበት የራሱ ምክንያት እና ፍላጎት ሊኖር ይችላል። ከቴክኖሎጂ ጋር የሚያያዛል ለማለት ሊገልተኝም ለምሳሌ በጣም ኒውክሌርም ኒውክሌር ኃይልም ለኃይል ግባት እንደምንጠቀምበት እና ሰዎችን ምናልባት በቦምብ መልክ ይጠቀምበታለን እና አርቲፊሻል ኢንቴሊጀንስም የዚህ አይነት ቅኝት አለ የሚጠቀሙበት ያጠቃቀሙ መንገድ ነው እንጂ ለቴክኖሎጂ አደጋ ይዞ የመጣ ቴክኖሎጂ ነው ብዬ አላስብም። ያን ቴክኖሎጂ የሚጠቀሙበት ሰዎች ያላቸው ቅኝት ነውችንም ስጋት ሊያደርገው ይችላል ማስበው እኔ ሞር ከስጋት ይልቅ እድሙ ብዙ ይታየኛል። በጣም በቋንቋ በተለይ ትራንስሌት በማድረግ ማየት የሚያችሉ ሰዎች የሚታቸውን በመተካት ኢንፎርሜሽን መረጃን በደንብ ፕሮሰስ በማድረግ ለሰው ልጅ የተሻለ ህይወትን የመፍጠር አቅም ያለ ቴክኖሎጂ ነው። ግን ያው ልክ እንደተባለው በዛው ልክ ደግሞ የሰው ልጅ ባህሪ የሰው ልጅ እኛ ራሳችን በባህሪያችን ነገሮችን የምንጠቀምበት ምክንያት እና የምንጠቀምበት ቅኝት ወደ መጥፎ ሊወስደው ይችላል በሚለው ማየው እንጂ በራሱ ቴክኖሎጂ የሚያመጣው ተጽዕኖ አንደኛ አላስብም።
እውነት ነው። አያና እንግዲህ አንተ ቅድም ጠቆም ልታደርግም ሞክረሃል። ምን አይነት ነገር ይዞ መጥቷል ብለህ ታስባለህ? ይሄ ሰው ሰራሽ ልህቀት ያለው ጥቅም እንዲሁም ደግሞ ጉዳት ብለህ የምታስቀምጣቸው ነገሮች ምንድን ናቸው? ኢትዮጵያንም ጨምሮ በኢትዮጵያ ያለውንም ሁኔታ እየይዘ ብትነግረኝ ደስ ይለኛል፣ ከአንተ አተያይክ በተለይ ካለህበት የሙያ ዘርፍ አኳያ።
አሁን በዚህ ሰዓት ላይ አሁን ኤአይ ብለን የምናስበው የአስር ሰው ስራ እንደ አንድ ሰው ስራ አድርጎ መስራት የሚችላል መስለን ማሰብ ነው። አሁን እንደሚያለበት ስ በጣም ገና ልጅ ያለበት ገና አንድ አመቱ ነው ብለን ማሰብ በቃ ገና ያለበት ነው እና ገና ጅማሪ ስለሆነ ከዚህ በኋላ እያደግ ነው ብለን ነው የምናስበው እና በሁለት አመት እርግን ውስጥ ጊዜ ውስጥ ይህ ሁሉ ለውጥ ካመጣ ኢማጂን ማድረግ ይቻላል። ከአስር አመት ከአምስት አመት በኋላ ምን ጌምን ነው የሚቀይረው ማለት ነው። ስለዚህ ሰው አሁን ቀድሞ ከአሁን ባለበት እኩል አብረ ካልሄደ እንደ አዲስ ኢንተርኔት እንደመምጣት ብለሽ አስቢ እና በጣም ትልቅ ነው የሚሆነው ማለት ነው። አሁን እኛ በኛ በአድቨርታይዝመንት እና በሌላ ሴክተሮች አሁን የሚጠቀምበት አሁን ለምሳሌ ቻት ጂፒቲ የሚባለው እሱም ኮንቴንት አዳዲስ ኮንቴንቶች እንዲጽፍል ብንጠይቃቸው ብዙ ኮንቴንቶች ያወጣልናል ማለት ነው እና በቶሎ በፍጥነት ነው የሚያወጣት ማለት ነው እና ያኛው ደግሞ ለእኛ ስራ ሰው ያቀልልናል ማለት ነው። ሀሳቦችን ብዙ ሀሳቦችን ሪቪው አድርገን የትኛው ሀሳብ ከሆነ ስራ ጋር የትኛው ሊሄዳ የሚለው በደንብ እያቀለለ ይመጣል ማለት ነው። በእኛ ስራ ላይ ብቻ ሳይሆን ሌላም ስራ ፊልዶች ላይ ደግሞ እንደዚያ ተመሳሳይ ነው። ብዙ ጊዜ ሲታሰብ ለፎቶ ምናምን ብቻ ያለ ይመስላቸዋል። ግን ሌላም አሁን ራሱ ጠበቃ ሁሉ ሊሆን ነው ጨራሽ እንዳልትን ኮምፒውተር ሲጽፍ አሁን ለምሳሌ እንደ ግሎቦች፣ ሜሎች፣ ሌላም ብዙ ነገሮችን መጻፍ እንችል ነው እና ይህ ደግሞ እያደገ ሲመጣ ደግሞ አንዳንድ ሰው የሚያገኝበት ይኖራል። አንዳንድ ሰው ደግሞ በደንብ አብሮ ካልሄደ ከጊዜው ጋር ስራ ሊላጥ ይችላል ማለት ነው። ስለዚህ አሁን ላይ ጅማሪ ምንም እንዳደረሳ ያው ከድረስ ይደርሳል የሚለውን ነገር ካወቀ ሰው እኩል አብሮ ከኢዩ ጋር ሚል ይችላል ማለት ነው። ስለዚህ አሁን ቻንስ አለን ከሚባሉ ሀገራት ጋር እኩል ፒክ ለሚሄድ ማለት ነው እና እኩል የሌላም ሰው ተምሮ ምን እንደናውቁ ካልሄደ ወደ ኋላ የመጣት ቻንስ በጣም ሰፊ እየሆነ ይመጣል ማለት ነው። ስለዚህ አሁን የትራንዚሽን ጊዜ ስለሆነ በደንብ መለየት አለበት ጊዜ እና መማር አለበት ጊዜ መልየናስ
እሺ፣ አመሰግናለሁ አያና። የመጨረሻ ጥያቄ ነው የሚሆነው ለሁለታችሁም ነው ማቀርበው እንግዲህ ተከታዩን ጥያቄ ከናትናኤል ጀምራለሁ ግን ምንድነው ኢትዮጵያ ውስጥ በተለይ አሁን ለካያና እንደገለጸው ይሄንን የቴክኖሎጂ ዘርፍ እኩል ካልተራመድንበት ወደፊት ወደኋላ ቀር የምሆን እድላችን ከፍተኛ ነው ከአለም እኩል ለመራመድም አስፈላጊ ቴክኖሎጂ ነው ሁለታችሁም ደግሞ የዚህን ቴክኖሎጂ ወይም ደግሞ የሰው ሰራሽ ልህቀትን አስፈላጊነት እና ጠቃሚነት አስረድታችሁናልና ኢትዮጵያ ውስጥ ወጣቶች ይሄንን ነገር እንዲሰሩትበት እንዲተገብሩት ደግሞ ምን መደረግ አለበት ትላላችሁ ከፖሊሲ አኳያ ሊሆን ይችላል ወይም ደግሞ ወጣቶች የሚሰለጥኑባቸው ተቋማት እንዲኖሩ ከማድረግ አኳያ ወይም በትምህርት ስርዓት ውስጥ በመግባቱ ዙሪያ ሊሆን ይችላል የእናንተ አታያይ ምንድነው ከናትናኤል ጀምር አጠራጥር አርጋችሁ ነገር ይመልሳችሁ ሰዓት እየሄደ ስለሆነ
ጀመሪያ አርቲፊሻል ኢንተለጀንስ እዚህ ደረጃ ለመድረስ በጣም ከመጣቱን አንደርስታንድ ማድረግ ይኖርብናል ብዬ አስባለሁ። በሳይንስ ቴክኖሎጂ ወይም ደግሞ በሳይንስ ደረጃ ፋይንዲንግ የነበረው በአሳልቆ የሀምሳዎቹ ድረስ የነበረ ማሽኖች ማሰብ ይችላሉ፣ ኢንተለጀንስ መሆን ይችላሉ የሚለው ጥያቄ ተመልሶ ነበረ። ግን አንድ አርቲፊሻል ኢንተለጀንስ አሁን የደረሰበት ደረጃ ላይ እንዲደርስ በጣም ትልቁ ምድል የሰጠው የኢንተርኔት ኤራ የሚባለው ኢንፎርሜሽን፣ በጣም ብዙ ኢንፎርሜሽን ያስፈልገዋል። በጣም ብዙ መረጃ በዲጂታል ፎርም መሰብሰብ አለበት። አሁን የምናያቸው ትልልቅ የአርቲፊሻል ኢንተለጀንስ ግኝቶች መሬት ላይ እንዲወርዱ ያደረጋቸው ትልልቅ ምንላቸውን አፕሊኬሽኖች ፓወር የሚያደርጋቸውን ከጀርባቸው ሆኖ ይነጋቸው የትልቅ የመረጃ ክምችት ዓለም ያከማቸች ነው። ይህም በኢንተርኔት ጊዜ ምን ያህል ስልክ ምን ያህል ኮምፒውተር በየጊዜው መረጃን ዲጂታል እያደረገ ወደ ኢንተርኔት ወደምንለው ይካል የሚለውን ያንን ተሰብስበው ነው እንግዲህ በአርቲፊሻል ኢንተለጀንስ እንደ ነዳጅ ሆኖ እንደ ግብአት ሆኖ ያንን የአርቲፊሻል ኢንተለጀንስ ሳይንሱን ወደፊት አንደድሮት አሁን ላይ የነው ልቀት የደረሰው ና እና እንደ ሀገር መጀመሪያ ማሰብ አለብን። መጀመሪያ ምን ያህል የኛ ኢንፎርሜሽን ዲጂታል ዲሳይድ የሆነ ነው። በመንግስት ደረጃ አሁን ያለሽን ዲጂታል የሀገራችንን ዲጂታል ኢኮኖሚ ክሬት ማድረግ ዲጂታል ኢንፎርሜሽን የሚሄድበትን ጠቅመ ኢንፎርሜሽን የሚቀያየርበትን መንገድ ዲጂታይዝ ማድረግ ይሄ የመጀመሪያ ስቴፕ ነው። መጀመሪያ እንደ ሀገር እኛ ብለን ስናስበው ሌላው ትልቁ ነገር አሁን ያሉት አርቲፊሻል ኢንተለጀንሶች ሌላው የሚያሳስባቸው ነገር በፖሊሲ ደረጃ ማሰብ ያለብን በአብዛኛውን ጊዜ የተመሰረቱት እና በጣም የተቃኙት ውጭ ባለ ኢንፎርሜሽን እና ውጭ ከኢትዮጵያ ውጭ በሆነ ዴታ ነው። አብዛኛው ዴታ ምን ያህሉ የሀገር ኢንፎርሜሽን እንደዚህ አይነት ቴክኖሎጂዎች ኮንትሪቢዩት አድርጓል የሚሉትን ማሰብ አለብን እና የኛን ሀገር ኢንፎርሜሽን በዲጂታል መልክ ማውጣት በትምህርት መልክም አሁን ከአርቲፊሻል ኢንተለጀንስ ባይሆን በሃይስኩል ደረጃ ወይም በኤለመንተሪ ደረጃ ትምህርት ቤቶቻችን ላይ ፕሮግራሚንግ ማስተማር እና የሚቀጥሉትን ጀነሬሽኖች ማስተማር እንደነዚህ እንደዚ ነገሮች በፖሊሲ ደረጃ ሊታሰበ ወደፊት እኛም ካቻፕ እናደርጋለን ብዬ አስባለሁ።
እሺ፣ አመሰግናለሁ። ናትናኤል አያና አጠር አድርገህ እስቲ በኢትዮጵያ ምን መደረግ አለበት ትላለህ? ሰዓት ስላለቀብኝ ነው።
ኦኬ። እና እኔ በበኩል የሚመስለኝ አሁን በዚህ ጊዜ የዲጂታል ኢዝ ሁሉም ሰው ወደዛኛው አልግን ሄደ ነው። እና ከዚህ በፊት የነበሩት ትላልቅ ካምፕኒዎች አሁን አማዞን ብንል ዜት ቱ ፖንቶ ሳለ ነው በደንብ ትልቅ እያደገ ወደዛ ትልቅ ስኬል አሁን ያለበት የደረሰው እና አሁን በሚዜ ስል ፖንቶ እና ያዝ በአንድ ላይ አብረ እየመጡ ስለሆነ አሁን እንደዚህ አይነት ትላልቅ የሆኑ ካምፕኒዎችን ለመስራት በዚህ ሰዓት ነው የሚጀምረው ነው። ይህን ነገር በደንብ ያወቀና በደንብ እንትን ያለ የተማረበት ሰው ካለ በደንብ ትልቅ ቦታ መድረስ ይችልበት ነው። እና እነዚህ አይነት ነገሮች አሁን በዚህ ዲጂታል ምስሉ ያሉትን ነገሮች በደንብ ያለየትና መማር ለበኋላ ጊዜ ደግሞ ለብዙ ነገር ይጠቅም ይሆናል። እና አሁን ያለንበት ካሪኩለምና ትምህርቶች ብዙ ጊዜ እሱ ስለማያስተምርን በራሳችን ሊሆን ፈልግም ስለዚህ አይነት ነገር በቂ እውቀት ነው ማገናዘብ አለብን እንጂ ያለበለዚያ ጊዜው ከኛ አልፎ ይሄድና ገና እሱ ቤት ከሚመርስ መሯራት ያለብናልና እኔ በኩል ሌላ ሰው የሚወክሩ ስለነዚህ አይነት ነገር እኩል አዲስ ዜናም ሲኖር አዲስ ሀሳቦችን ሲኖር አብሮ በመቀላቀልና የአልበርን መለየትና ማወቁ በኋላ ላይ ብዙ የሆነ አባቶች ያስገኛል ብዬ ነው ማስበው።
እሺ፣ እንግዶቼ አያና ከበደ ዲጂታል አርቲስት እንዲሁም ደግሞ የኒው ኤራ ተቋም ልማት ተቋም ቴክኖሎጂ ልማት ተቋም መስራችን አጋር መስራች የሆነው ናትናኤል ከበደ ሁለታችሁም ከጋቢና ቬ ጋር ስለነበራችሁ ቆይታ አመሰግናለሁ። ወደ ተከታዩ መሰናዶ እንሻገረው። ተከታዩ መሰናዷችን ደግሞ ከቅርብ ጊዜ ወዲህ እየጨመረ ስለመጣው ራስን የማጥፋት ዜና ጋር የተያያዘ ነው። ከዚህ ጋር በተያያዘ ባልደረባችን ስመኝሽ የቆየ በስልክ መስመሯ ላይ እንግዳ ይዛለች። ያሰናዳችሁ ዘገባ ቀጥሎ ይቀርባል።
ማንም ሰው ራሱን ለማጥፋት ቀርቶ ሞት ሲባል ነገር ሲነሳ በጣም የሚፈራው አብዛኞቻችን ሞትን ሲሸት ነው ህይወታችን በጣም ስለምንወዳት ማለት ነው። ነገር ግን ራሱን ማጥፋት ብዙ ጊዜ ከኋላ ረጅም ታሪክ ይኖረዋል፣ ወይም ረጅም የአእምሮ ጤና ላይ የሚካሄድ ሂደት ይኖረዋል እና እንደ ባለሙያ የምናየው እሱን ነው። እንግዲህ አንድ ሰው ራሱን አጠፋ ሲባል በ80-90% የሚሆኑ ጊዜ የሆነ አይነት ያልታከመ የአእምሮ የስነ ልቦና ችግር እንዳለበት ነው እንደ ባለሙያ የምንረዳው እና ዳታዎችም የኤፒዲሞሎጂካል ዳታዎችም የሚያሳዩት። ስለዚህ አንድ ሰው ራሱን አጠፋ ሲባል ለአንዳንድ ሰው ዜና ሊሆን ይችላል፣ ለእኛ ግን አንድ ያልደረስንለት ወይም መታከም ያለበት ያልታከመ ሰው እንዳጣን ነው የምንረዳው እና በዛ መልኩ እኛም ሀዘኑን ዜና የምንሰማው።
እነዚህ ወደዛ ስሜት የሚገፋፉት አሁን እንዳልከው ከኋላ የተጠራቀሙ ችግሮች ምን አይነት ናቸው ወደዚህ አይነት ስሜት የሚያደርሱት?
እውነት ለመናገር ሁሉም አይነት የስነ አእምሮ ህመሞች ለዚህ አይነት ነገር የራሳቸው አስተዋጽኦ ሊኖሩ ይችላል። ግን በተለይ ዲፕሬሽን የሚባለው ወይም የከፍተኛ ድብርት ወይም ድባቴ ህመም ለዚህ አይነት ለሱሳይድ ትልቁ ድርሻ ይወስዳል። በተለይ በእኛ ሶሳይቲ የስነ አእምሮ ህመም ላይ ያለው አዌርነስ ትንሽ ስለሆነ ሰው ሲታመም አንደኛ ህክምና የማግኘቱ ነገር እንደ ቅንጦት ነው የሚያየው። በቃ ዛሬ ተገኝተውሃል ብለህ ራስን እያጨናነቅ ነው የሚባል ደግሞ ቃላል ራስን ሰው ራሱ አያጨናንቅም። በነገራችን ላይ አእምሮች ውስጥ የሚካሄደው የኬሚካል ፕሮሰስ ሰው ፈልጎ አይጨነቅም።
ምናልባት ደረጃዎች አሉት የህመሙ አይነት። ራስን ማጥፋት ላይ የሚደርሰው ምን አይነት ህመም ላይ ሲደርስ ነው?
ልክ አሁን አንድ ሰው ታይፎይድ ቢይዘው፣ ጉንፋን ቢይዘው፣ ሌላ አካላዊ ህመም ቢይዘው ሆስፒታል እንደሚሄደው የአእምሮ ህመም ሲይዞ አይሄድም። እኛ ጋር ሲደርስ ህመሙ ቆይቶ ረጅም ጊዜ ተብላልቶ መጨረሻ ደረጃ ላይ ሲደርስ ነው የሚመጣው ማለት ነው። ሱሳይድም በዋናነት እንደዚህ አይነት ኢምፕሊኬሽን አለ። ሰው ወዲያው ዲፕሬሽን እንደሆነ ወዲያው ራሱን ወደ ማጥፋት ሀሳብ ላይገባ ይችላል። ነገር ግን ካልታከመ በጊዜ ሂደት እየባሰ እርዳታውን ቴራፒውን ካላገኘ የባሰ ሄዶ መጨረሻ ኮንሲኩዌንስ ወይም አውትካሙ ዊል ቢ ኮሚቲንግ ሱሳይድ ማለት ነው። ስለዚህ እንደዚህ ሰዎች ለረጅም ጊዜ በቃ እኔ ነገሮች እያስጠሉኝ ነው፣ ተስፋ እየቆረጥኩ ነው፣ ተኝቼ በቀረው እያልኩ ነው፣ ፈጣሪ ይውሰደኝ እያልኩ ነው ሲሉ ይሰማል። ሰው ቤተሰብ ይሰማል፣ ባለቤት ካለ ትዳር ላይ ይሰማል፣ ጓደኛ ይሰማል። ነገር ግን በቃ ብለህ ራስን ያጨናነቅ ቀለል አድርገህ ይኸው እየተባለ ይታለፋል ማለት ነው። ስለዚህ ሕክምና ማግኘት ባለበት ሰው ካላገኘ ቀስ በቀስ ያ ነገር ልክ እንደ ማንኛውም ህመም ቶሎ ያልታከመ ህመም እንደምታውቂው እየባሰ ኢንድ ስቴጅ ደረጃ ይደርሳል።
ምናልባት ይሄንን ስሜት ትሪገር ወደሚያደርጉት ምክንያቶች እና እስኪ እንሂድ እና በተለይ ደግሞ በአንድ ማህበረሰብ ውስጥ ቅድም መነሻችን ላይ እንዳልነው ራሳቸውን የሚያጠፉ ወጣቶች በብዛት ተደጋግሞ ሲታይ ወደዛ ስሜት የሚመሩ ትሪገር የሚያደርጉት ምክንያቶች ምን ሊሆኑ ይችላሉ?
ኖርማል የምንለው ሰው ህይወቱ ተሟላለት የምንለው ሰው ቤተሰብ ያለው ሀብት ያለው ከውጭ ስናየው ሁሉ ነገር ያለመስለን ሰው ዲፕረስድ ሊሆን ይችላል። ያንን ነገር መርሳት የለባቸውም አድማጮች። እነዚህ አጋጣሚ ግን ትሪገሮች ሊኖሩ ይችላሉ። ኦፍኮርስ ላይክ ኤኒ ኢልነስ ስትረሰሮች የምንላቸው ሁሉም አይነት ህመም ያጋልጡ ይኖራሉ። እንዳልሽው ሶሻል ስትረሶች ሊኖር ይችላሉ። ያው የኢኮኖሚ ጉዳይ ሊኖር ይችላል። ማህበረሰባዊ ቀውስ ሊኖር ይችላል። ቤት ውስጥ የሚያጋጥሙ ስትረሶች ሊኖር ይችላሉ። ለምሳሌ ባልና ሚስት መሀል ያለ የሚወዱትን ሰው ማጣት፣ በመለያየት ሊሆን ይችላል፣ በሞት ሊሆን ይችላል። በጣም ከባድ ስብራቶች አሉ። ልክ አካላዊ ስብራቶች እንዳሉ ሁሉ ማለት ነው። መኪና እግራችን ቢገጫ እግራችን ይሰበራል አይደለ? ልክ እንደዛ ሁሉ የምንወደውን ሰው ስናጣ ፐርሰናል ኢንሳይድ ያለው ስትራክቸራችን ይሰበራል። ስለዚህ ያ ስብራት በራሱ ወደ ዲፕሬሽን ሊመራን ይችላል። ከዛ ውጪ የተለያዩ እንደ አልኮል ያሉ ሰብስታንሶችም የራሳቸው አስተዋጽኦ ያመጣሉ ወደ ዲፕሬሽን ለመሄድ ማለት ነው። ያው እንዳልኩሽ ነው፣ ከውጭ ያለ ማንኛውም ነገር ውስጣችን አፌክት ያደርጋል። ውስጣችን ውስጥ ያለ ማንኛውም ደግሞ ነገር ውጫችንን አፌክት ያደርጋል። ስለዚህ ኢንተርዲፔንዳንት ሰው ብቻውን አይኖርም። ኢንቫይሮመንቱ በጣም የዛ ሰው አእምሯዊም አካላዊ ጤና ላይ አስተዋጽኦ ያደርጋል። ስለዚህ በአንድ ጦርነት የሚወደው ሰው የተገደለበት፣ የቆሰለ፣ የሚወዳ ሰው ስትደፈር ያየ፣ እንደዚህ አይነት ሰው አእምሮ ጤና ተጋላጭ አእምሮ ተጋላጭነቱ በጣም ይጨምራል። ስለዚህ ከጦርነትና ከሌሎች ነገሮች ጋር ደግሞ አብረው የሚመጡ ሌሎች የአእምሮ ህመሞች አሉ። እንደ ፖስት ትራውማቲክ ስትረስ ዲስኦርደር ምናምን እንላቸው። እነሱ ደግሞ ሲከሰቱ አብረው ዲፕሬሽንንም ይዘው ያመጣሉ። ሱሳይዳሊቲ የሚያመጡ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች የራሳቸው ኮንትሪቢሽን አላቸው። የሚመጣበት ወይ ብዙ ነገር ግን መታተም ይችላል የሚለው ፖይንት ነው።
ወደ እሱ ልመጣ ነበረ። በተለይ ወደ ራስ ለማጥቃት ስሜት ከመደረሱ በፊት በምን መልኩ ነው እርዳታ ሊያገኝ የሚችለው? አንድ ሰው
እርዳታ ፈልጎ ከመጣ አንድ ሰው በጣም ትልቁን ስቴፕ ሄዷል። ትልቁ ስቴፕ እሱ። ብዙ ዲፕሬሽን ያለባቸው ሰዎች በየቤቱ ያሉ ልክ የሆነ ጊዜ ታይም ቦምብ የሆነ ጊዜ ጠብቆ እስኪፈነዳ ነው እንጂ የሚጠበቀው ብዙ ሰዎች በየቤታቸው አሉ። ስለዚህ ፈርስት ቲንግ የሚሆነው ጌቲንግ አውት ኦፍ ፕሮሰስ ነው። አም ዲፕረስድ። ስለዚህ እንደ ሶሳይቲ ዲፕሬሽንን አክኖሌጅ ማድረግ የመጀመሪያው ስቴፕ። ስለዚህ ያን አድርጎ ከመጣ ዘን ኢት ኢዝ አፕ ቱ ዘ ፕሮፌሽናልስ ማለት ነው። ፕሮፌሽናል ካከደፍለሰ ኮዙ ከታወቀ 50% ኦፍ ዘ ፕሮብለም ሶልቭድ ነው የሚባለው። ከዛ በኋላ እንግዲህ ብዙ አይነት ኦፕሽኖች ይኖራል። ያው ሳይንቲፊክ እና ስታንዳርድ የሆነ ኬር ካለው ዲቴል ውስጥ ከምንገባው በሜዲኬሽን በመድኃኒት የሚታከሙ ሰዎች ይኖራሉ። በሳይኮቴራፒ የሚታከሙ ሰዎች ይኖራሉ። የስነ ልቦና ሕክምና ኮምባይንድ ደግሞ አድርገን መድኃኒትም ስነ ልቦና ሕክምና አብሮ የሚፈልጉ ሰዎች ይኖራሉ።
ዶክተር ኤልያስ በጣም ነው የማመሰግነው። በተለይ ራስን ከማጥፋት ጋር ተያይዞ ወደዛ የሚያመሩ ስሜቶች ምንድን ናቸው፣ በምን መልኩ እርዳታ ማግኘት ይቻላል በሚለው ሀሳብ ላይ ነው የተወያየ ነው። በሌላ ጊዜ ደግሞ በሌሎች የአእምሮ ጤና በሚመለከቱ ጉዳዮች ላይ ጋር እንገናኛለን። ለዛሬ እግዚአብሔር ይስጥልኝ።
ቴንኪው። እግዚአብሔር አክብርልኝ።
አመሰግናለሁ። አንዴ
የተከበራችሁ አድማጭ ተመልካቾቻችን የማክሰኞ ምሽት ጥር 16/2015 ዓ.ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቋል። ሳስተናግዳችሁ አምሾት የደንገረሙ ነበር። እንዲሁም ደግሞ በምስልና ድምጽ ቅንብሩ ኤልያስ አስማረም አብረኝ ነበር። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነው የምንሰናበታችሁ። አስተያየትና ጥያቄዎቻችሁን በቪኦኤ አምሃሪክ የፌስቡክ ገጽ ላይ አድርሱን። የዛሬውን እዚህ ላይ ፈጸምን። ጤና ይስጥልኝ።